ከመናገሻዋ አዲስ አበባ በስተምስራቅ 515 ኪሎ ሜትር ርቀት ላይ በመትገኘው ሐረር ከተማ ቀበሌ 10 እና 16 እየተባለ በሚጠራው አካባቢ ሁለት የተለያዩ የመኖሪያ ግቢዎች ይገኛሉ። ግቢዎቹ 25 ወንድና 15 ሴት ተማሪዎችን በአንድነት ይዘዋል። ተማሪዎቹ ከጎዳና ላይ የተሰበሰቡ ናቸው። አሰባሳቢው ደግሞ ብቸኝነትና የጎዳና ህይወትን የቀመሰው የዛሬው መምህር ተስፋ አለባቸው ነው። በሁለቱ መኖሪያ ግቢ ውስጥ ያሉት ተማሪዎች ሁሉም አሳዛኝ የልጅነት ታሪክ አላቸው። በህፃንነት እድሜያቸው በድህነትና በቤተሰብ እጦት መከራን የገፉ፣ ለነገ ግን ብዙ ተስፋን የሰነቁ ናቸው። አንዳንዶቹ ደግሞ ተስፋ የመቁረጥ ስሜት የሚደመጥባቸው ናቸው። የተማሪዎቹ ህይወት የሚጀምረው ከድህነትና ከቤተሰብ ማጣት ነው። አንዳንዶቹ በወላጆቻቸው የማሳደግ አቅም እጦት ምክንያት ለጎዳና ተዳርገው የነበሩ ናቸው። ያንዳንዶቹ ወላጆች ደግሞ ገና በልጅነት እድሜያቸው በሞት ተለይተዋቸዋል። የጥቂቶቹ እናቶች በሴተኛ ዳሪነት ንግድ ላይ ተሰማሩ በመሆናቸው ልጆቻቸው ማሳደግ ሲያቀታቸው ነው ጎዳና ላይ የጣሏቸው። አንዳንዶቹ ተማሪዎች እዛው ሐረር ከተማ የተወለዱ ናቸው። ሌሎቹ ደግሞ ከተለያየ ከተማ ነው ወደዛ ሄዱት። መብራቱ ታደሰ ከነዚህ ተማሪዎች አንዱ ነው። በጉራጌ ዞን በቡታጅራ ከተማ የሚገኙ ቤተሰቦቹ በማሳደጊያ እጦት ምክንያት ሐረር ለሚገኙ ዘመዶቻቸው ሰጡት።
እኔ ተወለድኩ ቢታጀራ ህፃነት ነው ጫወተን እዛ አርም ማለት ነው። ያ ቤተሰቦች አቅም ስለሌላቸው እዚህ ሰጥተው ነበር ለዘመድ ማለት ነው። እና እዚህ እየኖር እዛ እነሱ እንደ ራሳቸው ልጆች እንትን አይደለም።
ከዚያ ለጎዳና ህይወት ተዳረገ፣ ግን ትምህርቱን አላቋረጠም። ቦቴ የተባለ በሚጠራው አካባቢ ለሴተኛ አዳሪዎች ከሩቅ ቦታ ውሃ እየቀዳ ስለሚያመጣላቸው በሚሰጡት ገንዘብ እየታገዘ ትምህርቱን ቀጠለ።
እኔ መብራት ታደሰ እባላለሁ። በጎዳና ህይወት 4 ዓመት ተሰልፌያለሁ። በጎዳና ህይወት ውስጥ ብዙ ችግሮች አሉ። የማደሪያ ቦታ የለም፣ እንዲህ በቃ ምግብ ምናምን የለም፣ ልብስ እና በቃ ያው እርስ በርስ እየተረዳዳ ነው የምኖረው።
እንደ መብራቱ ሁሉ ከህፃንነት ጀምሮ እስከ አፍላው የወጣትነት እድሜ ክልል ውስጥ የሚገኙ ወጣቶች አሉ። ገና በ8 ዓመት እድሜው የጎዳና ህይወትን የቀመሰው ተስፋ አለባቸው ኑሮ ሻል ሲልለት ከ1 ዓመት በፊት ወደ እነዚህ የጎዳና ላይ ተዳዳሪዎች ሄደ። ተስፋ የ26 ዓመት ወጣት ነው። ተወልዶ ያደገው ሐረር ከተማ ነው። በልጅነት እድሜው አባቱን ያውቀውም። እናቱ ከእርሱ አባት ልጅ መውለዷ ስላልተወደደላት ከቤተሰቦቿ ተነጥላ ብቻዋን ነበር ያሳደገችው።
ያው ለሊት ላይ ነው ያንን ነገር የምትሸጠው። እንደዚህ ሎጎዎች አሉ አይደለ? እነሱን ወደ ጅቡቲ መስመር ነበር የሚወስዱት። በዛት ለሊት ላይ ነበር ስራው። ፋሲል በሽታ ይዟት ወደ 3 ወር የተኛቸው። ከ3 ወር በኋላ ነው ሳለት ሞት የቻለችው። ያም እኔ የ4ኛ ክፍል ተማሪ ነበርኩ።
እናቱ ከሞተች በኋላ ማንም የሚያስጠጋው ዘመድ ስላላገኘ ቀደም ሲል ይኖርበት በነበረው 4ኛ እየተባለ በሚጠራው ሰፈር መኖር ጀመረ። የአካባቢው ነዋሪዎችና የገብርኤል ቤተክርስቲያን ሰንበት ትምህርት ቤት ተማሪዎች እንዲሁም የሰፈር ጓደኞቹ ጭምር የሚሰጡትን ምግብ እየበላ እስከ 13 ዓመቱ ዘለቀ። ከዚህ እድሜ በኋላ ረዳት ማግኘት አስቸጋሪ ስለሆነበት ለሰው ስራ መስራት እንደጀመረ ይናገራል። ምግብ ሳይበላ የሚውልበትና የሚያድርበት ቀናት በርካታ እንደነበሩም ይገልጻል።
ስለዚህ መስራት አለብኝ። ሰፈር ውሃ መቅዳት ጀመርኩኝ በሰፈር ሰዎች። ከዛም ወደ ሆቴሎች ሄድኩኝ። ለሆቴሎች ጠዋት ከትምህርቶች ከመሄዴ በፊት እቃኖችን ቀድቼ ውሃ ቀድቼ እሄዳለሁ። ቀን ስመጣ ቁሻሻ አደፋለሁ። በእንደዚህ አይነት ግን ሰርቼ ማታ ላይ ወደ ቤቴ ገብቼ ጥናቴን አካሂዳለሁ።
ተስፋ እነዚህን ሁሉ ጥረቶች አድርጎ 10ኛ ክፍል ሲደርስ ወደ መምህራን ማሰልጠኛ ገብቶ ትምህርቱን ጨረሰ። በዚህ ሁሉ ጉዞ ውስጥ አንድ አላማ ነበረው።
እኔ ባለፍኩበት መንገድ ሌሎቹ መሄድ እንደሌለባቸውም አውቃለሁ። ስለዚህ ያንን ለማድረግ ደግሞ የራሴ እቅድ ነበረኝ። የተወሰነ ጊዜ በጣም ጠንክሬ እሰራለሁ። ከሰራው በኋላ የሆነች ነገር ካገኘ 1 ልጅ፣ ከዛ ደግሞ 2 ልጅ እያልኩኝ ሌሎቹን የምረዳበትን ነገር ማመቻት አለብኝ ብዬ ወሰኝ ነበር።
ተስፋ ያሰበውን አደረገ። እዛው ሐረር ከተማ ውስጥ መጀመሪያ አንዲት ልጅ ማስተማር ጀመረ። ጠንክሮ ሰርቶ ግለሰብ፣ ድርጅት፣ የመንግስት መስሪያ ቤት በሐረር ከተማ ያገኘውን ሁሉ አስተባብሮ ጎዳና ላይ የሚገኙ ተማሪዎችን መርዳት ጀመረ። ሲጀምረው 1 ጊዜ ብቻ ለመርዳት ነበር። ነገር ግን ጠጋ ብሎ የሁሉንም ታሪክ ሲያዳምጥ እዛው ባሉበት ሆነው ትምህርታቸውን እንዲቀጥሉ ማድረግ ጀመረ። መብራቱ ከነዚህ ተማሪዎች አንዱ ነው። ቢማር ውጤት ሊያመጣ እንደሚችል የገባው ከተስፋ ጋር ከተገናኘ በኋላ እንደሆነ ይናገራል። ተስፋ ተማሪዎቹ መጀመሪያ እዛው ባሉበት ትምህርት እንዲጀምሩ ነው ያደረገው። ምግብን በተመለከተ ደግሞ አንድ ነገር ዘየደ። በሐረር ከተማ የሚገኙ ሆቴል ቤቶችን አነጋግሮ የተራረፉ ምግቦች በየተራ እንዲሰጧቸው ጠየቀ። ፈቃደኛ ሆኑላቸው። መብራቱ ምግቡን በተመለከተ በየተራ ተረዳድተው ያመጡ መማር መቀጠላቸውን ይናገራል።
አሁን ከኛ እነሱ ልጆች አሉ፣ ትናንሽ ልጆች 10 አመታቸው ነው። እነሱ አሉ በየሆቴሎች ማለት ሁለት ሁለት የሚረዱት አሉ ተስፋም ማለት ነው። እና እነሱን በሚያመጡትና እኛም ደግሞ ከዚህ በፊት የምናወጣበት ቡሌ ምናምን እንደዚህ የተራረፈ ምግብ አለ። እና ያው የጠዋት እኛ ጠዋት ከሄደን የከሰዓት ተማሪዎች አውጥተው ይጠብቁ ነው። እነሱ ደግሞ እራትና ደግሞ መክሰስ አውጥተን እንጠብቃቸዋለን።
ተስፋ በወቅቱ ከጎዳና ላይ ለሰበሰባቸው 89 ተማሪዎች የራሱን የህይወት ታሪክ ስለነገራቸው ተስፋን አደረጉ። ዩኒፎርማቸውን እየለበሱ ደብተራቸውን አንጠልጥለው ወደ ትምህርት ቤት ሄዱ።
ከልጆቹ ጋር በጣም ተነጋገርን፣ ወደፊት የተሻለ ነገር እንደሚመጣ፣ ዛሬ ላይ ግን ያለን ነገር ሁሉ መስዋዕትነት ከፍለ መማር እንዳለብን የኔንም ላይፍ ነገርኳቸው። በጣም አለቀሱ፣ በጣም ተሰማቸው። እንማራለን ምንም ችግር የለውም ብለው ጀመሩ። 89 ቁርስ ብቻ ነበር እየበሉ የሚሄዱት። ከዛ በኋላ ሲመለሱ አሁን የጠዋት ተማሪ ሆነ፣ እኔ ቁርስ አበለዋለሁ፣ ተምሮ ይመጣል። ሲመጣ ደግሞ ምሳ ከሆቴሎች የተራረፈ ይፈልጋል። ዩኒፎርሙን ደግሞ አካባቢ ፖሊስ ጣቢያ አለና እዛ ያስቀምጣሉ። ማስቀምጫ ሰጥተውናል። የከሰዓት ተማሪ ነው ደግሞ ቁርስ ይፈልጋል። እኔ ምሳ ብልቼ ይሄዳል፣ ሲመጣ ራቱም ይፈልጋል። ያንን ማድረግ ስንጀምር ልጆች ወደ ሰበስ መደጋገፍ ጀመሩ። የከሰዓቱ ተማሪ ጠዋት ላይ ቁርሱን ይበላና ለከሰዓቱ ምግብ ተረፍራፊ አውጥቶ ይጠብቀዋል።
40ዎቹ 25 ወንድና 15 ሴት ተማሪዎች ጠንካራ ሆኑ። በዚህ ውስጥ እድሜያቸው ከ6 እስከ 17 ዓመት የሆኑ ልጆች ይገኛሉ። ከክፍሏ አንደኛ፣ ከአጠቃላይ ትምህርት ቤቱ ሁለተኛ የወጣች 11ኛ ክፍል ተማሪን ጨምሮ በትምህርታቸው ጠንካራ የሆኑ ተማሪዎች አሉ። እነዚህን ተማሪዎች ቆይታ የተቀላቀለችው የት ነበርሽ አያሌው 16 ዓመቷ ነው። በሐረር ከተማ ነው ተወልዳ ያደገችው። የየት ነበርሽ ልጅነት ታሪክ ለአንድ ልጅ እድገት የሚያስፈልገው በጣም ጥቂት ነገር እንኳን የተሟላለት አልነበረም። እናትና አባቷ ማየት የተሳናቸው ናቸው። ሁለቱም ስላሴ በተባለ ቤተክርስቲያን ደጅ ላይ የላስቲክ ሸራ ወጥረው ላስቲክ አንጥፈው በልመና የሚያገኙትን ምግብ እየመገቡ ነው እሷንና ወንድሟን ያሳደጓቸው። እድገቷን ጠይቂያት ነበር።
ቶሎ ይችላል። እናቴ እኔ ነው የምኖራት። እኛ ስላሴ ነበር የምንኖረው ቤተ ክርስቲያኑ ጋር እና የሆነች ትንሽዬ ቤት አገኘንና ገባን።
የት ነው እሱ?
08
ምን ይባላል ሰፈሩ?
ቄራ ሰፈር ይባላል።
እሺ፣ እዛ እንዴት ነበር የምትኖሩት?
ስላሴ ያው መንገድ ላይ ነው። በሸራ ወጥረ
ምግብ ከየት ታመጣላችሁ?
ይሰጣል። እዛ ሰዎች ይዘው ይመጣሉ ቤተክርስቲያን የሚሄዱ።
እሺ።
እና እነሱ ይሰጡ ነው።
ቤት ተከራይታችሁ ስትገቡስ እየከፈላችሁ ነው የገባችሁት?
አረ ተከራይተን አይደለም። እዛ ሰፈር የድሆች ሰፈር ነው፣ ምንም የሌላቸው ትንሽዬ ቤት አለ። እዛ ነው የገባነው።
ምግብ እስከ የት አምጥታችሁ ትበላላችሁ?
ቤተክርስቲያን ይሄዳሉ፣ ይሰጧቸዋል። እንትን ይላሉ።
እንደዚህ ሁኔታ ነው ትምህርት የጀመርሽው? የት ነበር የምትማሪው? በዚህ ሁኔታ
መልካም ዘር የሚባል ትምህርት ቤት።
ምን በነፃ ነበር የሚያስተምሩሽ? እንዴት ትከታተያለሽ ታዲያ ትምህርትሽን? እንግዲህ ልብስ አለ፣ ጫማ አለ፣ ለትምህርት የሚያስፈልግ መረጃ አለ። እስቲ እንዴት አድርገሽ ትምህርትሽን እንደተማርሽ ንገሪኝ።
ኧረ እኔ እንደሌሎች ምናምን ብዙ ማልበት ምናምን አልከበደም።
እንዴት አልከበደኝም?
ያው ዩኒፎርም አይደል ትምህርት ቤት የምንለብሰው?
እሺ።
እና ሰፈር ውስጥም ያው ድሪያዎች ምናምን ብዙም እንትን አይለኝም።
በዚህ ሁኔታ እስከ ስንት ተማርሽ?
አሁን 10ኛ ክፍል ላይ።
በትምህርትሽ እንዴት ነሽ? ጎበዝ ነሽ? ሰነፍ ነሽ?
ሰነፍ አይደለሁም። አሁን የ10ኛ ክፍል ተማሪ ነኝ። እስካሁን የደረጃ ተማሪ ነኝ ከኬጂ ጀምሮ። አሁን ማትሪክን በጥሩ ውጤት ለማለፍ እያጠናሁ ነው።
ለምንድን ነው የምትማሪው?
አንደኛ ቤተሰቦችን እንደዚህ ሆነ አሳድገው እነሱን ውለታቸውን ለመክፈል፣ ሁለተኛ ደግሞ ያው በምንመርጠው ሙያ ሀገሬን ለማገልገል።
ትምህርት ታጠኛለሽ በደንብ? ስለዚህ ምንድን ነው አላማሽ?
ያው አሁን ማትሪክ አይደለም ጥሩ ውጤት አምጥቼ ወደ ትሪፕ ገብቼ ያው ዩኒቨርሲቲ መግባት ፈልጋለሁ።
እና ህልምሽን ታሳካለሽ?
አሳካለሁ።
በፊት ከእናት አባቶችሽ ጋር ባለሽ ጊዜ የነበረሽን የቀን ውሎ ንገሪኝ እስኪ።
ጠዋት እነሳለሁ፣ እናቴን ቤተ ክርስቲያን ውስጠታለሁ፣ ድጋሚ ቤቴቼ ለባብሼ ወደ ትምህርት ቤት ሄዳለሁ። እሷን ደግሞ ጎረቤቶች ነው የሚያመጣት ከዛ ማለት ነው።
እሺ።
እና እኔ ትምህርት ቤት እዛ ነበረ ሙሉ ትንሽ ራቅ ስለሚል ከሰፈሩ። ታናሽ ወንድሜም ተማሪ ስለሆነ ታናሹ ያመጣታል። እኔ ያው እዛ ውልና 10 ሰዓት ወደ ቤት ሄዳለሁ እና ያው እዛ አጥንቼ እተኛለሁ።
ወንድምሽ ስንተኛ ክፍል ነው?
አሁን 6ኛ ክፍል ነው።
እሱንስ ማን ይረዳዋል?
እሱን እዚህ ተስፋ በዛ የሆነ አንዳንድ ነገር ይረዳዋል። ለምሳሌ ዶክተር ምናምን ይገዛለታል።
ተስፋ ጋር ከገባሽ በኋላ የተቀየረ ነገር አለ በህይወትሽ ላይ?
አዎ።
ምን ተቀየረ?
ለምሳሌ ደግ መጣፍቶችን አገኛለሁ፣ ልብስ ምናምን ይገዛልኛል፣ ቅባቶች ምናምን አይጓድ።
የት ነበርሽ በዚህ ሁኔታ እስከ 9ኛ ክፍል ከተማረች በኋላ ነው በዚህ አመት የተስፋ ልጆች የተቀላቀለችው? ደጋግሜ ምን ቢሟላላት እንደምትፈልግ ጠየኳት። መልሷ ምንም፣ አሁን ሁሉ ነገር ተሟልቶልኛል።
በፊት ያው ለትምህርት የሚረዱኝን አንዳንድ መጽሐፍ ምናምን አላገኝም ነበር። አሁን ግን ሁሉንም በተሟላ ሁኔታ አግኝቻለሁ እና እሱን በማንበብ የበለጠ ውጤት ለማምጣት እሱ መጽሐፉ ምረርቶኛል።
እሷን የሚያሳስባት ከጀመረችው ትምህርቷ ሳትፈናቀል በቶሎ ለቤተሰቦቿ መድረስ ነው። የት ነበርሽ 6ኛ ክፍል የሚማረው ታናሽ ወንድሟ ጠንክሮ እንዲያጠና የምትመክረውም ለዚህ እንደሆነ ነግራኛለች። መንፈሳቸው ጠንካራ የሆኑ ተማሪዎች እንዳሉት ሁሉ ያለፉበትን መንገድ መናገር የሚከብዳቸው ልባቸው በሀዘን የተሰበሩ ተማሪዎች አሉ። ገሊላ ሰለሞን ከነዚህ ውስጥ አንዷ ነች። ገሊላ አሁን የኮሌጅ ተማሪ ናት። የምትኖረው ሌላ ቦታ ነው፣ ግን በተስፋ ማካኝነት ጥቂት እርዳታ ታገኛለች። ተስፋ እንደነገረኝ ግቢ ውስጥ አስገብቶ ማስተማር የማይችለውን በውጭ ይረዳቸዋል። ሀረር የሚገኘው የሬፍት ቫሊ ኮሌጅ የነጻ ትምህርት ድል ሰጥቷት እየተማረች ነው።
እናቴንም አባቴንም አላውቃት። ማዘር እኔን ወልዳኝ ነው የሞተች። እኔም እንደወለደች ማለት ነው።
እዚህ አባትሽ ማን እንደሆነ አታውቂም?
አባቴም ሞቷል። እሱም 3 ዓመት የሆነ ነው የሞተው። ሁለቱንም አላውቃቸውም።
እና ማን አሳደገሽ?
ሰዎች ጎረቤቶች ነበሩ፣ ይረዱኝ ነበር። ከአንድ ቤት አንድ ቤት ስትዘልቁ ነበር። ያው ከልጅነቴ ደግሞ የሰው ቤት መጥረግ መላላት እንደዛ እያስኔ።
እና አሁን የት ነው ያለሽው?
አሁን ወደ ጓደኛ ያለች አንድ አብራኛ የተማረች ማለት ነው ከስም እንዳያስፈለግ የእሷ ቤተሰቦች ጋር ነው የምኖረው። ግን ያው በዚህ ላይ ብዙ ጭንቀት አለብኝ። ጭንቀቶችን ለማንም ስለማላካፍ ስለሚያመኝም ትንሽ ግራ ይገባኛል። ለዛ
ምንድን ነው ጭንቀትሽ?
እኔ በህይወት የሚጨነቀው ለትምህርቴ እና ለወደፊት ለመሆነው ነገር ነው እንጂ ለጊዜያዊ ነገር ብዙ ትኩረት አልሰጠም።
ምንድን ነው በትምህርትሽ የሚያስጨንቅሽ? ምንድን ነው
አሁን? ባለፈው አመት ነበር ማትሪክ መስታልኩት ማለት ነው።
10ኛ ክፍል
በጣም በችግር ነበር የተማርኩት። ከአንድ ሳስብ ማለት ነው እውነት የሚልሽ ቁርሴን ብበላ ምሳዬን አልበላም። እንደዛ እየታመምኩ ሆስፒታል እየገባሁ 3 ቀን ሁላ ምግብ ሳልበላ በአራተኛ በልቼ የሆነ እንቁላል የሚመስል ነገር ሁላ እያስመለሰኝ ነበር ሁላ በጣም ያመኛለስ ሲል አሁን ድረስ ጨጓራ በሽተኛ ነኝ ታውቂያለሽ። እና ብቻ ይደብራል ነገሮች እንዳለ ማለት ነው።
እሺ፣ እንደሱ ሆነች ትምህርትሽን እየተማርሽ ነው?
አዎ፣ እንደዛ ሆኖ እየተማርኩ ነው። ብዙ ደግሞ አሁን የምጠለልበት ማለት ነው እኔ ከምማርበት ኮሌጁ የደርሶ መልስ በታክሲ ነው የምትሄጂው። እውነቴን ነው የምልሽ፣ እኔ ማንም የታክሲ አይሰጠኝም። ተስፋ ነው የሚሰጠኝ። ተስፋ የታክሲ ከሰጠኝ 10 ሰዓት ነው የምንማረው ቀኑ ሙሉ ማለት ነው። ምግብ ስለማላገኝ እዛው ትምህርት ቤት ጓሮ ግቢ ውስጥ ቁጭ ብዬ ውዬ ላይብራሪ ውስጥ ቁጭ ብዬ እንደገና 8 ሰዓት ሲሆን የምገባው ልክ 9 ሰዓት ማስፋት ለቀቅ እጄ ቤት ካለ እበላለሁ፣ ከሌለ ካልሰጡኝ ዝም ብዬ ትኛል። እንደዛ ነው የሚማረው። ሃንዳውቶች አሉ፣ ኮፒ ነው የሚያደርግልኝ ሰው ይቸግረኛል። አሁን ደግሞ የባስ ብሎ አሁን የመጀመሪያ ሴሚስተር ውጤት ተለጥፏል። ግን በቃ አላ ትምህርት ቤቱን ትንሽ አስቸገረኝ። ስኮላር ነበረ ስኮላሩን ዳይሬክተሩ ሊቀበለው አልቻለም።
ለምን?
ትንሽ የበፊቱ ሄዳችን ማለት ነው እንትና ተቀይሯል። እና አሁን ደግሞ ይህን አሁን የገባው ሰውዬ በዚህ አመት ምንም አይነት ስኮላር አንሰጥም ማለት ገና የሚቀጥለው አመት ወረቀት ምናምን ታይቶ ተቀበሌ ምናምን አለ። ብቻ ያው ሶሲ እስከሚፈተን ድረስ ይህንን አመት ወይ በግማሽ ወይ በንድ በሙሉ ምናምን አለ። እሺ ብቻ ዝም ብዬ እየገባው እየተማርኩ።
ምንድን ነው የምትማሪው?
ሚድዋይፈሪ ነርስ ነው የምማረው። ብቻ ነገሮች ይከብዳል። ተገል ከምገምታቸው በላይ ነው። ደግሞ በዚህ ላይ ማንም አጠገብ የለም። በጣም ተስፋ ቆርጣለሁ። ወንድም አለኝ፣ ግን ወንድሜ ታላቂ ነው። እሱም በመከራና በችግር ነው እዛ ጎንደር ካምፓስ የሚማረው። በቃ ማንም ምንም የሚለኝ የለም። ታውቂያለሽ፣ እኔ ቢያንስ እንኳን ቢቸግረኝ ብታመምም ተስፋ ጋር የምመጣው ብዙ ጊዜ ብቻዬን መሆን ነው የምመርጠው። ምክንያቱም ማንም የኔን ችግር የሚረዳኝ የለም።
ትምህርት ቤትም የራሳቸው ነገር አለ። ከኢንተርኔት ላይም አሳይመንት ሲሰጠን መስራት አልችልም። ምንም ነገር የለኝም፣ ስልክም የለኝም። እንደገና ኮፒ አርግ ይባላል፣ ያንንም አንዳውቶቹ ማምጣት አልችልም። ግን ውጤቴ ቢና ቢ ኤሲ ነው ማመጣው። ግን በቃ ምንም ማድረግ አልችልም። በአቅሜ በላይ ሆነብኝ። በዚህ ሰዓት ምንም ተስፋ የለኝም። እግዚአብሔርን ተስፋ እያደረኩ ነው የምኖር። ቅጣ ትንሽ ውስጤ ስለሚመጋ ነው ታውቂያለሽ። ብዙ ነገሮችን ስላሳለፍኩ ነው እንዲህ እንዲህ ብዬ ብነግርሽ ማለት ነው። ጀቦል የሚባል ቦታ አለ። እዛ ገብቼ ሰባተኛ ክፍል ለመማር እዛ ሰው ቤት ስለመጥረግ ነው ብዬ ገብቼ አንዳ ሴትዮ ሰዎቹ አይፈልጉሽም ብላ እውነቴን ነው የምልሽ ነው ያባረረችኝ ማታ አራት ሰዓት ላይ።
ለምንድን ነው የምትማሪው? እንደዚህ አሁን ምን ለውጥ ለማምጣት ነው የምትማሪው?
የራሴን ስራ እንዲኖረኝ እፈልጋለሁ። ከዛ የራሴ ስራ ካለኝ እንደኔ ሆኖ ያደጉት ልጆች፣ እንደኔ ሆኖ የሚማሩት ልጆች መርዳት ነው የምፈልገው። በቃ ይሄ ነው ነገሬ። እውነቴን ነው የምልሽ።
እናትሽ ምንድን ነበር የምትሰራው?
እናቴ የቤት እመቤት ነበርሽ ነው ያዘኝ። እና አባቴ ደግሞ እኔ ብዙም አላውቅም፣ ማለትም እንደተወለድኩ ስለሞቱ ያንንም አላውቅም። በብዙ ሰው እጅ ነው ያደጉት።
ገሊላ ስሜቷን አምቃ መናገር ያቅታታል። ትምህርቷን የመጨረስ ጠንካራ ፍላጎት እንዳላት ደጋግማ ብትናገርም መከራዋ ጭንቀትን እንደፈጠረባት መሸሸግ ግን ትቸገራለች። ተስፋ ልጆቹን ለማገዝ የወሰነው ከራሱ ታሪክ በተጨማሪ እንደ ገሊላ ያሉ በችግር እየተፈተኑ ለመማር የሚታትሩ ልጆችን ሲያይ ነው። ጊዮን ሽባባው በዚህ ግቢ ውስጥ የሚገኝ ሌላው ጎበዝ ተማሪ እንደሆነ ተነግሮናል። 17 ዓመቱ ነው። 8ኛ ክፍል ነው። የተወለደው ቢሾፍቱ ከተማ ነው። እናቱ በልጅነቱ ነው የሞተችው። አባቱ ድሬዳዋ ይገኛል ስለተባለ ወደዚያው አቀና። አልተሳካለትም። ወደ ሐረር ከተማ ሄደና ለጎዳና ሕይወት ተዳረገ።
እዚህ ከመጣሁ በኋላ እግዚአብሔር ይመስገን ነው። እግዚአብሔር እንደልብኝ የሆነ ጥሩ ሰዎች ያጋጥሙኛል። እዚህም የሆነ ሰው ጋር ቁጭ ብዬ ምናምን ነገር ትምህርት መማሩ ላስጠልተኝ ነበር እና አንድ አለ እዚህ የሆነ ኮካም አካባቢ ያለው ሰውዬ እዚያኝ ምናምን ነገር ቢያንስ የማታ ጀምር ነው እንደ ቀልድ ዝም ብለህ ከምታመሽት ዞር ፈታ እንኳን ቀን ሰርተህ ከጨፈስክ በኋላ እንደ መደበሪያ ሚዚሆን ከተማር ምናምን ነገር አለ። እሺ አልኩኝ። ማታ እንደ ቀልድ እየሄድኩ እማራለሁ። እንደምቀልደውም ሳይሆን አሁን ወጥሬ መማር አይነት ነው ወጥቴ። ግን እንደዚህ እያልኩ የሆነ አምስተኛ ክፍል ስደርስ የሆነ ትንሽ የትምህርቱ ፍቅር የሆነ የሚመጣልኝም ውጤት የሆነ ሲሪየስ እየሆንኩ መጣሁኝ። እዛ ወደ ቀኑ ሙሉ መቀየር ፈለግኩ። እሱ ሞራል ሰጠኝ። በጣም የሚገርም ሰው ነው። ስንታየው በጣም የሚገርመኝ ሰው ነው። ለህይወቴ ለውጥ እግዚአብሔር ያስቀመጠልኝ ሰው ነው የሚመስለኝ። አሁን ላለሁበት ነገር እሱ ምናልባት ወደፊትም ለመደርስበት ነገር በህይወት የማረሰው ሰው ነው እና በሆነ አጋጣሚ ከተስፋ ጋር እንድገናኝ የዚሁ የእንታየው የአሰሪ ሚስ በሆነ ምክንያት ተገናኘ። እዛም በኋላ እሱ አወቀችኝ። እግዚአብሔር ይመስገን። አሁን ደግሞ እናትና አባት ካላቸው ጥሩ ነው እየተማርኩ ነው።
ጊዮን አሁን በትምህርቱ የደረጃ ተማሪ ነው። በከተማው የሚገኙ የተለያዩ ሆቴሎች ተከፋፍለው ምግብ ይሰጧቸዋል።
እናፈራለን፣ በየተራ እናፈራለን። ያው ከሶስት ዳቦ ጋር እየበላን ጠዋት እንሄዳለን። ምሳ ሰዓት የተለያዩ ሆቴሎች ተመድበናል። ሆቴል እየሄደን እናመጣለን በየተራ። አንድ ሆቴል ላይ ሁለት ሶስት ልጆች አሉ፣ የተለያዩ ሆቴል ላይ ማለት ነው። ከኔ ጋር አንድ ልጅ አለ፣ ሁለት ነን። አሁን ምሳ ሰዓት ላይ እሱ ያመጣል፣ እራሱ አለኝ፣ እኔ ያመጣለኝ።
ተማሪዎቹ ካለመብላት ወደ መብላት፣ ከጎዳና ወደ መኖሪያ ቤት ስለገቡ ድምጻቸው ላይ የጥንካሬ መንፈስ ይሰማል። ተስፋ እንደሚለውም ሁሉም ተማሪዎች ከትምህርታቸው ጎን ለጎን የራሳቸው ተሰጥኦ አላቸው።
በአንሳት ትልቁ 17 ዓመት ያልኩሽ 10ኛ ክፍል ተማሪ ነው። በአሁኑ ዓመት ከወንዶቹ ግቢ አንድ ማትሪክ ተፈታኛለኝ፣ አንድ ሚኒስትሪ ተፈታኛለኝ። ከሴቶቹ ግቢ ደግሞ 11ኛ ክፍል ተማሪ ነች። 3-4 አምጥታ ነው ያለፈችው ወደ 11 ማትሪክን ማለት ነው። ከሷ በተጨማሪ እንትን ላይም እዛ ሴቶቹ ግቢ ላይ አንድ ማትሪክ ተፈታኛለች። እንደ አጋጣሚ እናቷ የዛሬ ዓመት ነው በህይወት የተለየቻት። ጁኒየር ትምህርት ቤት ላይ ዘሆን ሁለተኛ ነው የወጣችው። ከክላሷ ደግሞ አንደኛ ነው የወጣችው። 9ኛ ክፍል ላይ ሁለተኛ ደረጃ ትምህርት ቤት ነው ማለት ነው። አሁን ማትሪክ ተፈታኝ ነች። ሚኒስትሪ ተፈታኝ ሴቶች አንድ አለኝ። ከትምህርታቸው ባሻገር ደግሞ የራሳቸው ታለንት አላቸው ሁሉም ማለት ነው። እነዛም ታለንታቸውን አይቼ በብዙ ክለቦች አስገብቻቸዋለሁ። ለምሳሌ 17 ዓመት ያልኮች የሐረር ሲቲ ስፖርት ክለብ አለ፣ ብሔራዊ ሊግ የሚጫወት እዛ የተጫወተ ይገኛል። አንድ እሱ አለ። ከሱ በተጨማሪ ደግሞ ህጻናት አሉ። የክልሉ 13 ዓመት ወክለው አምስት ህጻናት አሉ። አምስቱም የክልሉን አንደር 17 ወክለው ለክልሉ ተወዳድረው የመጡ አሉ። በቅርቡ አንድ ሳምንት ሄደ ቆይቶ ነው የመጡት። የዳንስ ቤት ያላቸው አሉ። የድራማ ምን ይገርማቸው ታለንት አለ። ደስ ከሚሽ ነገር ተመሳሳይ ነገር አታገኝ። ሁሌ የሚደንቀኝ ደግሞ ምን እንደሆነ ታውቂያለሽ? ለምሳሌ ወንዶች እንግዲህ ቢስኔት 25 ናቸው። 25ቱን 25 አይነት ባህሪ ነው ያላቸው። ሁሉ የተለያየ ባህሪ አለ የምትወጪላቸው። አንዱ ከአንዱ የሚመሳሰለው ሁኔታ የለም። እና ሴቶቹ ጋር ምን እንደዛው
መብራቱ ከነዚህ አንዱ ነው። አሁን 10ኛ ክፍል ነው። ከክፍሉ 7ኛ እንደሚወጣ ነግሮኛል።
ጎዳና ህይወት ላይ ያለው ኳስ በጣም ወድ ነበር። ወድኛ እንኳን ተጫዋች ነው። እሱን እያየው ያው የነገረኝ ወደ ኳስ እንደገባ ነገረኝ። ያው እኔም ፕሮጀክት ገባው ሰርቲ ማለት ነው። ሰርቲን እየሰራው አሁን ደግሞ በሃርቨርድ ሲቲ ስፖርት ክለብ የሚጫወተው አሁን ከዛ ከጎዳናው ውስጥ ሲወጣ ወደ ቢበገባው በሰዓት ጥሩ ግዚያት እያሳለፍኩ ነው። ብዙም የተመቻቸ ኑሮም ባይኖርም ያው ከጓደኞቼ ጋር እርስ በርስ እየተጋገዘን ያለውን ነገር እኩል እየተካፈልን አኖራል።
ይሄን ለመቀጠል ትልቁ ችግሩ ትጥቅ መሆኑን ይናገራል።
የጫወቱ በተለም ማለት ባጀት የላቸውም። መጀመሪያ ሲያሰሩም ማለት እንዲህ ገንዘብ ይሰጣቸዋል ምናምን ብለው ነበር ያሰሩም። አሁን ደግሞ ባጀት ምንም የላቸውም። ያው ትጥቅ ምናምን የለም።
ለሁለቱ ግቢዎች በወር 9000 ብር ይከፍላሉ። ይህን ገንዘብ ከብዙ ሰዎች አሰባስበው እንደሚያገኙት ነው የነገረን። ልጆቹን ለማሳደግ የማያንኳኳው በር የለም። እንደነገረን የነዚህን ተማሪዎች ትምህርት ለማስጨረስ የቻለውን ያደርጋል። እቅድ ያወጣ ከምግብ እስከ ጽዳት አገልግሎት እርዳታ ይጠይቃል። ግቢ ውስጥ ያሉትን ተማሪዎች የሚያዩ የጎዳና ላይ ልጆች ደግሞ እኛንስ መቼ ነው የምታስገባን በሚል ጥያቄ ወጥረው ይዙታል። በተለይ ዝናብ ሲጥል እዚያ አካባቢ መጡና ድንጋይ ላይ ቁጭ ቁጭ ሲሉ ሳይ መፈጠር ይነጣላለሁ ይላል።
በቃ አስገባንና ለልጆቹ ምሳ እናመላለስላቸዋለን፣ ቤት እናጸዳላቸዋለን፣ ልብሳቸውን እናጥባለን ይሉሻል። ለመግባት ካላቸው ጉጉት የተነሳ ማለት ነው። እንደዚህ አይነት ነገር ስትሰሚ ምን አይነት ሊኖርሽ ይገባል? በጣም ነው የሚሰማኝ። ማለት አሁን እያደረግኩት ባለው ነገር ምንም ደስተኛ አይደለሁም። የእኔ ደስታ እኔ ነገ ለልጆቹ ፎቅ ምናምን መስራት አይደለም። ዛሬ ላይ ለእነዚህ ልጆች ማስገባቴ ነው ለእኔ ትልቅ ደስታ።
ለምንድን ነው ደስተኛ ያልሆንከው እያደረግኩ ባለው ነገር?
በቃ ትንሽ እዚህ ጋር ሰርተሽ በቃ ጥሩ ደረጃ ላይ ነኝ ማለት ለእኔ እረክቻለሁ ሰክሰስፉል ብዬ ሳስብ እነዚህ ልጆች ደግሞ መጥተው እንግዲህ ስታያቸው እንደዚህ አይነት ሁኔታ ላይ ሲሆን ምን እንደው ታዲያ የሚያስደስተው? መግባት እየቻሉ ነገር ግን በዚህ በትንሽ ነገር መግባት ሳይችሉ ሲቀሩ ምንድን ነው በቃ ማለት በምንድን ነው ልደሰት የምችለው? ላ ስክል ግራ ይገባኛል። ዛሬ እነዚህ ላይ ልጆች አስገባው ብዬ ደስ ሲልኝ እዛ ውጭ ሆነው ደግሞ አስገባኝ ብሎ ስለምንስ ምንም ወገን ዘመድ የሌለው ልጅ ምንድን ነው ታዲያ የምታደርጊ? የሚበላው ሲያጣ የሚጠጣው እያጣ ማረፊያ ቦታ ሳይኖረው እኔ እንጃ የሚለብሱት ልብስ እኔ እንጃ ብታይ እንደ በጣም ነው የሚሰመር ከልብስ አቅም ራሱ ማለት ነው። አንዳንድ ጊዜ እንደውም ልጆችን በቃ ማለት ሰዎች እንደሚያመጡላቸው ልብሶች አሉ መዘነጫ ይሆናቸዋል ምናምን ብለው ማለት ነው ገዝተው የሚያመጡላቸው ከቡቲኮች ምናምን በቃ አትልበሱላላቸዋሉ። በቃ እነሱ ፊት እንዳትለብሱ አእምሯቸው ሊጎዳ ይችላል። በቃ የእነሱ ነገር መፍትሄ እስካደርግ ድረስ በቃ ብዙ ዲፍረንስ ያላቸው እንዳይመስላቸው እንዳታደርጓቸው ላላሉ።
በዚህ ላይ አሁን መሰረት የያዙት ልጆች በተለያየ ምክንያት እንዳይደናቀፉ ሁሌም ደግሞ ከተረጅነት ወጥተው ሰርተው መማር እንዲችሉ ልብስ ማጠቢያ ማሽንና እንጀራ መጋገሪያ ቢያገኝ ተረዳድተው እንዲኖሩ ማድረግ እንደሚችል ይናገራል። የእርሱ የዘወትር ጭንቀት እንዲህ ያሰባሰባቸውን ጎበዝ ተማሪዎች ያሰቡበት ሳይደርሱ ባጭሩ እንዳይቀሩ ነው።
ሁልጊዜ እርዳታ ጠባቂ መሆንም የለበትም። እኔ ሰዎች ምናልባት አንድ ነገር ብቻ ነው ሁሉንም ላስቸግር የምፈልገው። ወንዶች ያሉበት ግቢ ላይ ያው ኪራይ ነው የምንከፍለው። እዛ ግቢ ላይ የልብስ ማጠቢያ ማሽን ተገዝቶ ለመትከል እቅዳለኝ። ያ ልብስ ማጠቢያ ማሽን ተገዝቶ ከገባ ልጆቹ የላውንደሪ ስራ መስራት ይችላሉ። ግማሽ ቀን ነው ትምህርት የሚማሩት፣ ግማሽ ቀን ይማራሉ፣ ግማሽ ቀን ይሰራሉ። የዛ ገቢ ይሁን የዛ ያሉትን እዛ ግቢ ያሉትን ልጆች ሊሸፍንልን ይችላል። ሆቴሎቹም አናግረኝ ነበር። እንጀራ በእንደገር እንደሚረከቡን ነግረውናል። ሴቶቹ ግቢ ላይ ደግሞ የእንጀራ መጋገሪያ የሴት ምጣዶች ምኖቹን አሟልተን ይህን ነገር ለማድረግ አስበናል። ስለዚህ ይህን ማቴሪያል ብቻ የሚደግፍኝ ሰው ነው የምፈልገው። በየወሩም እንዲረዱን ልጆቹ ውስጥም የተረጂነት ስሜት እርዳታ የማግኘት ስሜት እንዳይኖር እፈራለሁ። ከችግር አንጻር ምናደርጋለሁ በአሁኑ ሰዓት ያው እንደዚህ ከጎዳና የመጡ ናቸው። እስቲ እናንተ የሚያቅማችሁን እርዳቸው ሲሉ ያው እየመጡ ይጎበኛቸዋል እና የተለየ ስሜት ሊፈጥርባቸው ይችላል። ልጆቹ ከሌላው የተለየ ነን ብሎ ሊያስቡ ይችላሉ። ነገር ግን ይህንን የምናገኝ ከሆነ ግን አሁን ያልኩሽን 40 አይደለም ከዛም በላይ ብዙ ጎዳናዎች አሉ። ወላጅ አልባ የሆኑ ህጻናት፣ በጣም ህጻናት እድሜያቸው ከ4 ዓመት እስከ 12 ዓመት ያሉ እነሱንም ማንሳት እንችላለን። እነዚህ ልጆች እነዚህን 40 ልጆች ማለትም 25 ወንድና 15 ሴቶችን ከተረጅነት ስሜት ለማውጣት ብሎም ደግሞ ከነዚህ ከ40 በተጨማሪ ሌሎች ሰዎችንም ሰኒዮር ሲመጣ ትምህርት መጨረሻ ነውና ሐምሌ ላይ ልጆችን ከጎዳና ላይ እናነሳለን። ሌሎች ተጨማሪዎችን እንዳይቀደ ያስቁት ምንድነው ሴቶች ግቢ 30 ልጆችን መያዝ ይችላል ግቢያቸው። ስለዚህ 15 ይጨምራሉ ማለት ነው። ሴት ወንዶች ግቢ ላይ ግቢው 35 ሰው መያዝ ይችላል። እዛ ላይም ደግሞ 10 ሰው ይጨምራሉ፣ 25 ልጆችን ይጨምራሉ ማለት ነው። ከዚህም የተሻለ ነገር ለመስራት እንደ ቀዲያስ ይዤ የተንቀሳቀስኩት ያለው ነገር አለ። አንደኛ የወንዶች ግቢ ላይ የልብስ ማጠቢያ ማሽን በመትከል የላውንደሪ አገልግሎት ለህብረተሰቡ እየሰጠን ኢንካሞችን መሰብሰብ፣ ከዛ ያ ኢንካም ለልጆቹ ለትምህርታቸውም ለጤናቸውም ለምግባቸውም ለሁሉ ነገራቸው የሚሸፍንላቸው ለማድረግ አስቤ እየተንቀሳቀስኩ ነው። ከዛም በተጨማሪ ሴቶቹ ግቢ ላይ ደግሞ የእንጀራ መጋገሪያ በመክፈት ጋጋሪ ቀጥረን በልጆቹ ሲሆን ጋጋሪ ቀጥረን ልጆቹ በጣም ኪዶች ናቸው ትምህርት ላይ ፎከስ እንዲያደርጉ ነው ሞር የምፈልገው ከነዛ ህይወት ውጦ ማለት ነው። እና ጋጋሪ ቀጥረን እንጀራዎችን እየጋገረ ለሆቴል ለማስረከፍ እቅድ ይዣለሁ። ለነዚህ ነገር ማስፈጸሚያ ለልብስ ማጠቢያ ማሽኑ እስከ 50,000 ብር፣ ለእንጀራ መጋገሪያውም እስከ 50,000 ብር፣ ጠቅላላ 100,000 ብር ነው በእቅድ ያስኩት። ይህን ነገር ለማድረግ እየተንቀሳቀስኩኝ ነው ያለው። የኑሮ ሁኔታም ይታወቃል እዚህ ያለንበት አካባቢ ማህበረሰቡም ያው የራሱን ኑሮውን ለማሻሻል ደፋ ቀና የሚልበት ሁኔታ ላይ ነው ያለው። እና ቢሆንም ግን ይህን ነገር ለማሳካት እየተንቀሳቀስኩኝ ይገኛለሁ።
በተጨማሪም ደግሞ የሚያጠኑበት መጽሐፍት እንዲሁም የግል ንጽህና መጠበቂያ ቁሶች ቢያገኙ ብዙ ነገሮችን እንደሚያቃልልላቸው ይናገራል። ጊዮንና የት ነበርሽ መሆን የሚፈልጉት ምኞት አለ?
እዚህ ያለንበት አካባቢ ማህበረሰቡም ያው የራሱን ኑሮውን ለማሻሻል ደፋ ቀና የሚልበት ሁኔታ ላይ ነው ያለው። እና ቢሆንም ግን ይህን ነገር ለማሳካት እየተንቀሳቀስኩኝ ይገኛለሁ።
በተጨማሪም ደግሞ የሚያጠኑበት መጽሐፍት እንዲሁም የግል ንጽህና መጠበቂያ ቁሶች ቢያገኙ ብዙ ነገሮችን እንደሚያቃልልላቸው ይናገራል። ጊዮንና የት ነበርሽ መሆን የሚፈልጉት ምኞት አለ?
ወደፊት የሆነ እኔ በራሴ የሆነ አሻራ ጥዬ ማለፍ ስለምፈልግ ብዙ ትኩረቴ በጣም ኢንተረስት ያለኝ ፖለቲካ በጣም ደስ ይለኛል። አንዳንድ ነገሮች እንደዚህ አይነት ነገር ላይ እንትን አለኝ እና ሂስትሪ ምናምን ነገር ማጥናት።
ወደፊት መሆን ፈልገው ዶክተር ነው እና እዚሁ እንደነዚህ ህፃናትን መርዳት ፈልጋለሁ። እና ዶክተር ለመሆን ደግሞ ለሱ የሚያግዘኝ ነገሮች ሁሉ አደርጋለሁ። ህፃንቶችንም ለመርዳት ደግሞ አንደኛ እነሱን መውደድ አለብኝ፣ ፍቅር ማግኘት መለማመድ አለብኝ። ምክንያቱም ሳድርግ ለመርዳት አሁን እኔ ስላየሁበት እየተረዳሁ ስለሆነ ሳድርግም በተሰንትን በረዱ ይልቅ እነሱንም ለሌሎቹ መርዳት ፈልጋለሁ።
ተስፋና ተማሪዎቹ እስካሁን እዚህ የደረስነው በእነሱ ድጋፍ ነው በማለት ደጋግመው የሐረር ከተማን ህዝብ ያመሰግናሉ።
ለሁሉም ነገር ግን ከልብ እናመሰግናለን። በጣም ነው የምንወዳቸው አይደል? እስቲ አንድ ጊዜ በጣም ነው የምንወዳቸው እና እናመሰግናለን።
Tariq Ma